ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
የክር ጥበብ ነው የሚባለው፣ በውጪዎቹ ስትሪንግ አርት ይሉታል። ወደኛ ሀገር ዶሚኔት ያደርጋል የሥራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርክቴክቸር እንደኔ ደግሞ በኢንጂነሪንግ የጨረሱ ሰዎች ከሥራው ጋር ቀረብ ይታራላቸው የስዕል ተሰጥኦ ይጠይቃል።
የሰማችሁት ዳግም ገብሬን ነው። ዳግም በክር እየተጠቀመ የሚሰራቸው ልዩ ጥበብ የታከለባቸው ስራዎቹ መልካም ምላሽ አስገኝተውለታል። ሌሎችም እንጀራ ለመፍጠር እየጣረ ይገኛል። ዛሬ ምሽት ከስራዎቹ ጋር በተገናኙ አጠር ያለ ቆይታ ይኖረናል። ቆየት ብሎ ይደመጣል። ይህንንና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወደ ቀዳሚ ዝግጅት እንሻገር። ቀዳሚው ዝግጅት በዚህ ሰሞን የተከናወነ አንድ የፊልምና የኪነ ጥበብ ፌስቲቫል እንዲሁም ደግሞ የሽልማት ስነ ስርዓትን ያስተዋውቀናል። ፎከስ ኦን አቢሊቲ የአካል ጉዳተኝነት ላይ የሚያተኩሩ የፊልም ስራዎችን አወዳድረው የሚሸልም ዓመታዊ ፊልም ፌስቲቫል ነው። በኪናዊ ስራዎች የአካል ጉዳተኞችን ስኬት ማፍካት፣ የሚገጥማቸውን ችግር ደግሞ ማሳየት ያለመ ነው ፌስቲቫሉ። ለሁለተኛ ጊዜ ነው የተከናወነው። ዘንድሮ ላይ ከፊልም ሽልማቶች በተጨማሪ በተለያዩ ዘርፎች ለአካል ጉዳተኞች ህይወት መቃናት የተቻላቸውን ያደረጉ ግለሰቦች እውቅና ያገኙበት ማለዳ የተሰኘ ሽልማት ስነስርዓትም አብሮ ተከናውኖበታል። ስለ ፊልም ፌስቲቫሉና የእውቅና ምሽቱ የበለጠ ለማወቅ የፎከስ ኦን አቢሊቲ ፌስቲቫል ኃላፊ የሆነውን ሚኪያስ ሙልጌታን በስልክ መስመር አግኝቼዋለሁ።
ፎከስ ኦን አቢሊቲ ሾርት ፊልም ፌስቲቫልና ማለዳ አዋርድ ያለበት ምክንያት ፎከስ ኦን አቢሊቲ እነዚህ 43 ፊልሞች በተለያየ ካታጎሪ ለምሳሌ በዳይሬክቲንግ፣ በስቶሪ፣ በአክቲንግ በተለያየ ካታጎሪ እንዲሸለሙ ነው። ነገር ግን ማለዳ አዋርድ አካል ጉዳተኝነት ላይ ሆነው ፕሮሚነንስ ላይ የሰሩ ሰዎችን ሬኮግናይዝ የምናደርግበት ነው። ምክንያቱም ባለፈው ዓመት 15 ካታጎሪ አውጥተን 10ሩን በሾርት ፊልም አምስቱን ደግሞ በተለያየ ዘርፍ ሸልመን ነበር። ነገር ግን ፊልም ፌስቲቫል ጋር የሚታረስ ስለሆነ ለብቻው ማለዳ አዋርድ ብለን በዚህ ዓመት መጥተናል ማለት ነው። ከ22ቱ አዋርዶች 11ዱ በፊልሙ ላይ ነበሩ፣ 11ዱ ደግሞ ማለዳ አዋርድ ነበር የሚካሄደው።
አበይት የነበሩት ተሸላሚዎችና በዚህ ሽልማት ላይ የታሰቡትን ሰዎች እስቲ ጠቅልላ አድርገን ንገረን ሚኪያስ።
በቤስት ሂማቴሪያን አዋርድ ወይዘሮ ዘሚ የኑስ ነበር የተሸለሙት። በህይወት ስለሌሉ እሳቸውን ሬኮግናይዝ አድርገን ለማስታወስ የሚያክል የመጀመሪያውን አዋርድ በእሳቸው ስም ነበር የተሰየመው። ወይዘሮ እርግበ ከሂውማን ራይትስ ኮሚሽን ይህንን አዋርድ አበርክተው ነበረ። ወይዘሮ ዘሚ የኑስ በአእምሮ እድገት ውስንነት ያለባቸው ህጻናት ላይ ትልቅ ስራ ስለሰሩ፣ ጋሽ ወርቁ ማሞ የተከበሩ ሰዓሊ በላይፍ ታይም አቺቭመንት አዋርድ እንዲሁም በቤስት አድቮኬት አዋርድ ከብልህ ህጻናት ሸልመን ነበረ። ከጉዳተኛ ሆኖ ስራ የፈጠሩ ሰዎችን ከጂንካ ከተማ የሸለምንበት ሁኔታ ነበረ። ከዚህ ባለፈ በሞስት ኢንክሉሲቭ ኢምፕሎየርስ አዋርድ ወይንም ሰዎችን ብዛት ያላቸውን አካል ጉዳተኞች ቀጥሮ የሚያሰራ ሊስት አውጥተን ነበር። ሆኮ ጋርመንት ተሸልመው ነበረ። ተሾመ አሰግድ ከላይፍታይም ሚውዚክ አይከን አዋርድ ተሸልመው ነበር። አርቲስት ተሾመ አሰግድ ከአሜሪካ ድምፁን ልኮልን ምስጋናውን አቅርቦልን ነበረ። ከበቤስት ኒው አርቲስት ደግሞ በኪቤክ ያማን በኩራማሪል የማነ ተሸልመው ነበር። ባለፈው ዓመት ይህን አዋርድ ያሸነፈው ይርዳው ጤናው ነበረ። ብቻ 11ዱም አዋርድ ያው ለመጥቀስ ያክል ይህን ያክል ነው። 11ዱን አዋርድ አዲሽናል የጨመርንበት ምክንያት ሰው በሾርት ፊልም ፌስቲቫል ብቻ ተጠናቆ እንዳይወጣ ሬኮግኒሽንም መስጠት ስለሚጠበቅብን ነው ይህን አዋርድ የጨመርነው። በፊልም ዘርፍ ደግሞ ዳኝነት ላይ የተሳተፉልን ዩኒፋይድ ፊልም ሜከርስ የሚባሉ ከጀርመን እንዲሁም ደግሞ ከሲድኒ አውስትሬሊያ እንዲሁም ከኢትዮጵያ ፊልም ማህበራት ተወጣጥተው ዳኝነቱን ተሳትፎልን ነበረ። ከዚህ ውስጥ በቤስት ዳይሬክቲንግ፣ ቤስት አክትረስ፣ ቤስት አክተር ብቻ በፊልም ካታጎሪዎች 11 ጊዜ ተሸልመዋል። በመጨረሻም በፓራሊምፒክ አዋርድ የሸለምነውም አጽብሃ ገብሩ የሚባል ከአትሌቲክስ ፌዴሬሽን ሸልመን ነበረ። አጠቃላይ የነበረው መርሃ ግብር ይህን ይመስላል።
በየአመቱ ይህንን ስነስርዓት በምታከናውኑበት ጊዜ ከባለፈው የተሻለ እንዲሆን ምን አይነት አዳዲስ ነገሮችን እየጨመራችሁ ትገኛላችሁ?
የመጀመሪያው አመት የፎከስ ኦን አቢሊቲን ሾርት ፊልም ፌስቲቫል ላውንች ስናደርግ እጅግ በጣም ብዙ ቻሌንጆች ገጥመውን ነበረ። ምክንያቱም ጉዳዩ ትንሽ ሴንሲቲቭ እንደሆነ ከብዙ አካላት ደርሶን ነበረ። ኢቨን ከማህበራት የተለያዩ ሁኔታዎች ኦርጋናይዝ የመሆን ችግር ነበረ። ፊልም የተሰሩት ፊልሞች በትክክል ዳኝነት ነበራቸው አልነበራቸው የሚለው ነገር ችግር ነበረ። ግን በዚህ ዓመት ትንሽ ጨምረን የመጣ ነው እና አዲስ ነገር ለማሳየት የፈለግነው ነገር ምንድን ነው? አንደኛ አድቮኬሲ ላይ የሰራን ያለ ነው፣ ኢንስፓይሬሽን መፍጠር ላይ የሰራን ያለ ነው። የአካጉራተኞች ቁጥር በኢትዮጵያ ውስጥ ከ17 እስከ 20 ሚሊዮን እንደሚደርስ ይገመታል። ስለዚህ ይሄን ደግሞ ፕሬዘንት የሚያደርግ ራስ ኔቻለ ፊልም ፌስቲቫልና የአዋርድ ሴሬሞኒ እንደሚያስፈልግ ስላመንን ነበር ላውንች ያደረግነው። ስለዚህ የጨመርነው ነገር አንደኛ በሚዲያ ደረጃ ከ31 ሚዲያ በላይ ተገኝተው ነበር። እዛው ቦታው ደግሞ በኦዲየንስ ቁጥር ደረጃ ግን በዚህ አመት ከ3000 በላይ ኦዲየንሶች ተደስተው እንዲሁም ቁም ነገርን ቀስመው ተለያይተን ነበር። ከዛም ባለፈ በወቅቱ የተለያየ አይነት ሚኒ ኮንሰርት ነበር። የአይነ ስውራ ፌዴሬሽን ማህበራት በአንድ ተቋቁሞ የሚኒ ኮንሰርት አዘጋጅተው ነበር። ከአማን ወይም ካቲን ዳንስ ቡድን የሚባል የአካጉራተኞች ዳንስ ቡድን ዳንስ ፕሮግራም ነበር። ይሄ ማለት ሞር ኦፍ ኢንክሉሲቪቲ እንዲኖረው ቪንቸር ሁሉ አድርገን ነበር። ከአዋርዱና ከሚኒ ኮንሰርቱ ከባንዱ ከሁሉም ከኢንተርቴንመንት ዞኑ ባለፈ ደግሞ የኤግዚቢሽንና የባዛር ፕሮግራም ማዘጋጅተን ነበር።
በድጋሚ እናስተዋውሳቸው ለአድማጮች እንደዚህ ያለው ሽልማት ስነ ስርዓት መዘጋጀት የቱ ፋይዳው ምን ነበር? ምን አይነት ተከመታ እንዲኖረው ፈልጋችሁ ነበር? የሽልማቱንም የውቅናውንም አመታዊ ዝግጅት ለማዘጋጀት የፈልጋችሁት?
በአለም ላይ ብዙ አይነት የአዋርድ ሴሬሞኒዎች አሉ፣ ግን በሜንሊ የሚከፈለው ሂማኒቴሪያን ወይም ሶሻል አዋርድ እና የኢንተርቴንመንት አዋርድ ነው። ኢትዮጵያ ውስጥ አብዛኛው ያሉት አዋርዶች የኢንተርቴንመንት፣ የፊልም፣ የሙዚቃ አዋርዶች ናቸው። ነገር ግን እሱም እንዳለ ሆኖ ሪኮግኒሽን የሚገባቸው እውነት እዛ ውስጥ ከተሸለሙት ለምሳሌ ሁለት እጅ ሳይኖራቸው በስዕል ዓለምን እያስጠሩ ያሉ አሉ፣ ወይም ደግሞ ሰዎች ኢንስፓየር እያደረጉ አሉ። ለምሳሌ በቤስት ኢንስፓይሪንግ ፐርሰናል አዋርድ ዳግሞ ያሰፋ ተሸልሞ ነበር። እንደዚህ ብዙዎች ኢንስፓየር የሚያደርጉ ሰዎች አሉ፣ ንቅናቄ የፈጠሩ ያሉ ሰዎች አሉ። ነገር ግን እኛ ሀገር ላይ አካጉራተኝነት በፕሮጀክት ነው ተጠናቆ ያለው ማለት ነው። ይህን ነገር ደግሞ ለወጣቱ ማህበረሰብ የእኛ ዋናው ታርጌት ወጣቱ ነው። ወጣቱ ወይም ሀገር ተረካቢው ማህበረሰብ ስለ አካል ጉዳት ሞር ግንዛቤ ይኖር የሚችለው ሪኮግኒሽኖችን፣ አዋርዶችን በሰማ ባየ ቁጥር ለአካል ጉዳተኞች ያለው ሪስፔክት ያለው አዌርነስ የጨመረ ይሄዳል። ከዛ ውጪ አካል ጉዳተኞች በስራ ፈጠራ ዘርፍ፣ በማህበራዊ ስራዎች ዘርፍ ሌላም አንድ ያልጠቀስኩት አዋርድ ቤስት ኤጁኬሽን አዋርድ ነበረ። ልጅቷ ዴፍ ነች፣ ነገር ግን 3.89 ያላት እሷን በቤስት ኤጁኬሽን አዋርድ ሸልመን ነበር። ስለዚህ በትምህርቱ ዘርፍ በሁሉም ዘርፍ አካል ጉዳተኞች ትልቅ ለውጥ ማምጣት እንደሚችሉና እኛም ያንን ሆነር ማድረግ ሪስፔክት ማድረግ እንደምንችል ማሳየት ስለፈለግን ነበር ይሄን ሁለተኛውን አዋርድ ጨምረን በአንድ ጊዜ ማካሄድ የፈለግነው።
የመጪ ዘመን እቅዳችሁን በቀጣይ አመት እንዲሁ ያሁኑን የፎከስ ኦን አቢሊቲና የማለዳ አዋርድስን ወይም የሽልማት ስነ ስርዓቶችን በምትከውኑበት ጊዜ ልታሳካቸው ከምትፈልጓቸው ጉዳዮች መካከል የተወሰኑትን ለአድማጮች አጋራልኝ።
በዛ ጊዜ ፓርትነር ያደረጉ ድርጅቶች ነበሩ። ማለት በሙዚቃውም ዘርፍ አሁን ባንዶቹንም ከዚህ በኋላ የትኛውም አይነት የሙዚቃ ፕሮዳክሽን፣ የሙዚቃ ክሊፕ ፕሮዳክሽን የትኛውም አይነት በነፃ ቃል ተገብቷል እዛ ኤቨንት ላይ። እንዲሁም ደግሞ የአካል ጉዳተኞች የመኪና ለምሳሌ አንዱ ፓርትነራችን አንድ የአውቶሞቲቭ ድርጅት ነበር። ስለዚህ መኪናቸውን ለአንድ አመት በነፃ እንደሚሰራ ይሄ ሁሉ ማለት የሁሉም ሰው ኮንትሪቢዩሽን አንድ ነገር ይዞ ይመጣል ብለን ነበር ያሰብነው። ከዛ ውጪ ዋናውና ትልቁ ፕሮጀክታችን ኖቫ ኤምፕሎይመንት ኢትዮጵያ የሚል ፕላትፎርም ላውንች አድርገናል። ሶስተኛውን የማለዳ አዋርድ እና የፎከስ ኦን አቢሊቲን ስናዘጋጅ ከ2000 በላይ የአካል ጉዳተኞች ለመቅጠር ወይም ወደ ስራው ዓለም እንዲገቡ አንድ ትልቅ ኮንትሪቢዩሽን ለማካሄድ ለራሳችን ቃል ገብተናል። ይሄ ማለት መሸለም ብቻ አይደለም ሽልማቱም። ሌላውም ቃል የገባነው ነገር በዋንጫ ደረጃ ብቻ አልነበረም። ከዚህ በኋላ በትምህርት እድል፣ በገንዘብ ሽልማት እንዲሁም በተለያዩ ሽልማቶች ለመጨመር አላማ ይዘናል።
እጅግ በጣም አመሰግናለሁ ሚኪያስ ስታዲዮስ ሙልጌታ። ፎከስ ኦን አቢሊቲ ስለተሰኘው በአካል ጉዳተኞች ላይ የሚያተኩር የፊልም እንዲሁም ደግሞ በአጠቃላይ መልካም አሻራ ያኖሩ ሰዎችን እውቅና የሚሰጠው የሚሸልመውን ስነስርዓት አስመልክተህ ለአድማጮች ለሰጠህን ማብራሪያ በእጅጉ አመሰግናለሁ። መልካም ጊዜ ይሁንልህ ሚኪያስ።
አመሰግናለሁ ሀብታሙ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፉ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። በመቀጠል ደግሞ ዘጋቢያችን ገብረ ሚካኤል ገብረ መድን ከአንድ ወጣት ጋር ያስተዋውቀናል። ወጣቱ ዳግም ገብረ ይባላል። ዳግም የክር ስዕል ጥበብ ወይም ስትሪንግ አርት ላይ ተሰማርቷል። ኢትዮጵያ ውስጥ ብዙም ባልተለመደ የክር ስዕል ስራ ላይ በመሰማራት የጥበብ ዝንባሌውን ከመኖሩ ባለፈ የስዕል ስራው ህይወቱን ለመምራት አስችሎታል። በአሁኑ ጊዜ ደግሞ ሌሎች ወጣቶችንም በሱ መንገድ እንዲሄዱ እያገዘ ይገኛል። ወደ ዝግጅቱ እናመራለን።
አመሰግናለሁ በጣም ዳግም ገብሬ። እስኪ ራስህን አስተዋውቅ።
ተወልጄ ያደግኩት አዲስ አበባ ነው። ከኬጂ እስከ 10ኛ ክፍል ሰላም የህፃናት ማሳደጊያ መንደር ብዙዎች ያውቁታል። ታዋቂ ትምህርት ቤት ነው። እዛ ነው እስከ 10 የነበረኝን ትምህርት የጨረስኩት። ጥሩ ቆይታ፣ ጥሩ የትምህርት ጊዜን አሳልፌያለሁ። በመቀጠል ደግሞ የመሰናዶ ትምህርቴን ወደ ወንድራድ ለጃዝማች ወንድራድ መሰናዶ ትምህርት ቤት 11 እና 12 እስከ 2006 አመዘመረት አጠናቅቄ ከዛ ወደ ዩኒቨርሲቲ የእድሜን 4 ዓመታት የሚሆነውን ደግሞ ከአዲስ አበባ በመውጣት ወደ ደቡብ ወሎ ዩኒቨርሲቲ ኮምቦልቻ ሳይንስ ኤንድ ኢንስቲትዩት ቴክኖሎጂ እዛ በመሄድ ሜካኒካል ኢንጂነሪንግ አጥንቻለሁ። አሪፍ የሚባል ውጤት ይዤ ነው የተመለስኩት። በዛውም ደግሞ ጥሩ ጥሩ የሆኑ ውጣ ውረዶችን፣ ህይወት ምን ማለት እንደሆነ፣ ወጣትነት በምን እንደሚፈተን፣ ራስን ማወቅ ምን ማለት እንደሆነ የጀመርኩበት በዛ በዩኒቨርሲቲ ህይወቴ ነውና ብዙ ነገሮችን አስተምሮኛል። ጥሩ ቆይታ ነበር።
ከዚህ ሙያ ጋር እንዴት ተዋወቅ?
የሙያችን ዘርፍ የክር ጥበብ ነው የሚባለው፣ በውጪዎቹ ስትሪንግ አርት ይሉታል። ወደኛ ሀገር ዶሚኔት ያደረገ ያለ የስራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርክቴክቸር እንደኔ ደግሞ በኢንጂነሪንግ የጨረሱ ሰዎች ከስራው ጋር ቀረቤት አላላቸው፣ የስዕል ተሰጥቶ ይጠይቃል። እኔ ደግሞ ከልጅነቴ ጀምሮ በጣም የስዕል አፍቃሪ ነኝ። የስዕል የመማረክ አይነት ነገር ነበርና ዩኒቨርሲቲን ጨርሼ እንደመጣው ክረምት ላይ ነው አስታውሳለሁና አልሞስት 4 አመት እየጠጋ ነውና በዛን ጊዜ ነበር በቲቪ ነው ያየሁት መጀመሪያ ይሄንን የከረጠበ እና ደነቀ። ስዕልን በእስራስ በብሩሽ ለተለያዩ ነገሮች ሞከር ነበር ለራሴ ክረምቱን ለማሳለፍ ራሴን ስለሚያዝናናኝ። በዚህ አጋጣሚ በሚስማር መሰራት መቻሉን ሳቅ በጣም የተደነኩትና ለምን ራሴ አልሞክረውም የሚል በምኖርበት ሰፈር ውስጥ የኢንዱስትሪ ቪሌጅ አለና ብዙ የእንጨት ስራዎች፣ የቤት እቃዎች፣ ቁሳቁሶች የሚወጡበት መንደር ነው የኢንዱስትሪ መንደር። እዛ ደግሞ አሁን እኔ የምልህን የክር ጥበብ መስሪያ ግብአት የሆኑ እቃዎችን እነሱም ለሶፋ ለተለያዩ ለፈርኒቸር የሚጠቀሙበት እቃ ተመሳሳይ ነው። በዚህ አጋጣሚ ዩቲዩብ ላይ ቪዲዮዎችን ማየት ጀመርኩኝ። ግራጁዌት አድርጌ የመጣሁበት ዲፓርትመንት ሜካኒካል ኢንጂነሪንግ በቀላሉ ትልቅ ውጤት ላላቸውም ሰዎች በቀላሉ ስራ የሚገኝበት አልነበረም እና ስራ እስከማገኝ ድረስ ለምን አልሞክረውም፣ ለምን ውስጥ ያለውን ነገር እችላለሁ የሚል መንፈስ እና ተነሳሽነት በመኖሩ በውስጤ ሄድኩኝ። እቃዎችን መጠየቅ ጀመርኩኝ። ሰዎችም ይሰጡኝ ጀመረ። ግብአቶችን ሰብስቤ ባለው ማቴሪያል መሞከር ጀመርኩ። እንዳልኩ በሰዎቹ ዘንድ የነበረው ተቀባይነት በጣም አሜዚንግ ነበረ። በጣም ያ ደግሞ በጣም ተነሳሽነትን ፈጠረብኝ። ምናልባት የመጀመሪያ ስራዬ ላይ ሰዎቹ አይተው ምንድነው ይሄ አይነት ነገር ቢፈጠር ኖሮ ዛሬ የደረስኩበት ደረጃ ላይ ላልደርስ ይችል ነበረ። በዛው ቀጠልኩ። ራሴን ማበረታታት ጀመርኩ። ቤተሰብ ጋር በጣም ያምራል። እኔ ትንሽ ሞክሬ ያስጠላኝን ስራ እናቴ ተው እንጂ አንተ ይሄንን ቲቪው ጋር አስቀምጠው ምናምን የሚሉ ነገሮች ሲመጡ በደንብ ገባሁበት።
አሁን ከሳልካቸው ስዕሎች ወይ ከሰራሃቸው የክር ጥበብ ስራዎች የተለያዩ ስዕሎችን እያየን ነው እና ስራህ ምን ያህል እየተዋወቀ ነው? ምን ያህል እያደገ ነው?
ምናልባት አነሳሴ ዛሬ ለደረስኩበት ደረጃ ትልቅ ነገር ነው። ገንዘብን ፈልጌ አልጀመርኩትም። እንዳልኩ ስራ ፈልግ ነበረ በተመረኩበት ሙያ። ከዛ ግን የክር ጥበቡን ጀምሬ ሰዎች ጋር ገና ተቀባይነት ያላገኘን ነገር ቀጥታ ወጥተህ ሽያጭ አትፈጽምም እና በዛ መንገድ ትንሽ በጣም ብዙ ቻሌንጆች አጋጥሞኝ ነበረ። እቃውን የምገዛበት ማቴሪያል አልነበረኝ። ካጠገቤ የነበሩት ያው እናትና አባቴ ሰፖርት ያደርጉኛል። በዛ ነው የዘለኩትና ሰዎች ጋር ከሙያው ጋር በጣም ብዙ ታዋቂ ሰዎችን ጨምሮ በዚህ አጋጣሚ ኪስ የሚያደርጉኝ ይህንን ብጨምርበት ይሄ ቢቀር ሚስማሩ እንዳይታይ ብታደርገው እና የመሳሰሉ ብዙ አይነት አስተያየቶች እነዚህ ነገሮች እየተሰጠ የመጣው ምናልባት አንዳንዴ ገንዘብ ሳይኖራቸው የራሳቸውን ታለንት መጀመር ወደ ቢዝነስ ለመቀየር ለሚፈልጉ ሰዎች ትልቅ ማሳያ ነኝ። ትልቅ እምነት እንዲጥሉብኝ እኔም ላይ ራሳቸው ላይ ትልቅ እምነት ምንም ሳይኖር ከምንም ተነስተ ትልቅ ደረጃ መድረስ እንደሚቻል ህይወት አስተምሮኛል። በደንብ ሙያውንም አክብሬው ውስጥ ያለውንም ተሰጥቶ አክብሬው ከጥበብ ጋር ሳልጣላ ሰዎች ፈልገውት አምነውበት ቅርሳቸው እንደሚሆን ይሄ ቃምነውበት ነው ገስተውኝ የሚሄዱትና አሪፍ ገበያ አለኝ። የራሴን የሆነ ኤግዚቢሽን አዘጋጅቼ ጋላሪ አዘጋጅቼ ደግሞ እንዳልኩ የሰራዋቸው የሰራውት ያለውን ፕሮጀክት አውጥቼ ትልቅ ደረጃ መድረስ ይፈልግ አይነት ሰው ነው።
ይሄ ስራ ራስህን ምን ያህል ለውጥሃል? ምን ለውጣየህ እዚህ ስራ ከተሰማራህ በኋላ?
ሁሉም ስራ የሚፈተናቸውን አይነት ነገር ነው የፈተነው። የክር ስራ ግን ሲመስለኝ ይሄ ትንሽ ጠንከር ይላል። ያልተለመደ ነገርን ኢትዮጵያ ውስጥ ለማስተዋወቅ መሞከር ባለንበት ኢኮኖሚክ ስታተስ ትንሽ ከበድ ይላልና ያንን ትንሽ የመጀመሪያውን ደረጃ የመጀመሪያውን እርከን አልፌዋለሁ። ያው ስትሪት አርት ነው፣ እንደ ስትሪት አርት ነው እየሰራሁት ያለሁት። በደንብ ደግሞ አግዙኛል እዛ ጋር መሆኔ ሰዎች እየሰራው ኮሜንቶችንም እንድቀበል ያለውን በፊደራ ትግስት እንዳለኝ ታታሪ እንደሆንኩ ውስጤ ትልቅ ጥበብ እንዳለ ከዚህ በላይ ማውጣት እንደምችል እነዚህ ነገሮች ሁሉ ሰዎች እየመጡ የነገሩኝ በቤቴ ቁጭ ብዬ ወይ የማይሆኑ ኢንተርኔት ላይ የማይሆኑ ቪዲዮዎችን እያየሁ ሳይሆን ካገኘሁት ዩቲዩብ ላይ ካየሁት ለሞከረው ብዬ ከተነሳሁት ነገር በዛውም አልቀረው። በቤቴ ውስጥ ብቻ አይደለም የሞከርኩት እስኪ ነገር እሸጣለሁ ወይ ብዬም ወጥቼ ተጋፍጫለሁ። እንዳልከው ለጠየቀኝ ጥያቄ ደግሞ ራስህን እንዴት አገኘው ወቆ ነገር ለራስህ የሰጣቸው መልሶች አሉ። ዳግም ለካ ብዙ ነገር ውስጥ ያለስ ልጅ ነው እነተም ይችላልው እነተም ተስፋ መቁረጥ የለብኝም ስራን ቁጭ ብዬ መፈለግ የለብኝም። ለብዙ ለኢትዮጵያ ወጣቶች ደግሞ ለማስተላለፍ ያን መልእክት ባይቀመጡ ቢሞክሩ ውስጣቸው ያለውን ግጥምም ከሆነ ድምጽም ከሆነ ምንም ነገር ቢሞክሩ እና ግን መሞከር ብቻ ሳይሆን ፊድባክ እንዲሰጣቸው ሰዎች ጋር ቢያወጡት ዲጂታል ዘመን ላይ ነው ያለነው በጣም ባጭር ጊዜ ውስጥ ራሳቸው ላይ ትልቅ ለውጥ ሊያመጡ ይችላሉ ብዬ አስባለሁ። እና ራሴን በደንብ አግኝቼበታለሁ። እንዳልኩም በዜሮ ኢኒሻል ነው የተነሳሁት። ለሶስት አመታት ያህል ትንሽ ተቸግሪ ነበር ሰዎች ወደ እኔ ለመሰልጠን ቢመጡ ብቻ ነበር የዘለኩት። ከዛም በኋላ ግን ያው ኢንካም ጨመረ ብቻዬን ስራዎች ሲበዙ ደግሞ ብቻን አሰራምና ልጆች አሰለጠንኩኝ። አሁን ኦልሞስት ወደ 6 ልጆች ከኔ ጋር አብረው ይሰራሉ። እነዚህ ልጆች አምነውብኝ ነው የመጡት። ብዙ ነገር ያሳየናል፣ ብዙ ነገር ያስተምረናል። እሱ ህይወቱን ለውጣ ለኛም ህይወታችንን ይለውጥልናል ብለው ነው የመጡትና ውስጣቸው ያለው ነገር ለማውጣት ነው ሁሌም የሚሞክረው። አብረውኝ እየሰሩ አብረን እንድንለውጥ ከነሱም ደግሞ አዳዲስ ሐሳቦችን እሰማለሁ። ሁሌም ኦፕን ነኝ፣ እነሱም የኔን ሐሳብ ይቀበሉኛል። በዚህ መንገድ ነው እየቀጠልን ያለነው። ያው ሳይኖረኝ ነው የጀመርኩት፣ ቢኖረኝም ባይኖረኝም አላቆምም። ግን ለውጥ መቸገር አንዱ የለውጥ ሂደት ነው ብዬ ማመን አይነት ሰው ነኝና ከነበርኩበት ደግሞ በጣም ትልቅ ለውጥ አለኝ። እንዳልከው ግን ስራውን ለማሳደግ ተግዳሮት ከሆኑብኝ ነገሮች ውስጥ ፋይናንስ አንዱ ነውና ትልቁ ሌሎችም አሉ። የራሴ ገንዘብ አያያዝ ምናምን ራስ ላይ በደንብ መስራት እንዳለብኝ አውቃለሁ። እየሰራሁም ነው ራሴ ላይ። ከዛ ውጪ ኢንቨስት የሚያደርግብኝ ሰው ደግሞ ባገኝ አብረን ማደግ እንችላለን ባይ ነው።
በጣም ነው አመሰግነው። ጥሩ ቆይታ ነበረን ዳግም። መልካም ስራ እመኝልሃለሁ።
እኔም በጣም ነው አመሰግነው።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ተከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። አስተባብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና VOA የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ወደ ሌላኛዋ የአፍሪካ ሀገር ጋና እናቀናለን። ሁለት ጋናውያን ወጣቶች በአፍሪካ የቆዩ ልብሶች ተመልሰው በጥቅም ላይ እንዲውሉ በማድረግ የፋሽን ኢንዱስትሪው ከአካባቢ ጥበቃ ጋር እንዲዋሃድ እንዲስማማ ለማድረግ ጥረት እያደረጉ ይገኛሉ። የሮይተርስን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።
በጋና ዋና ከተማ አክራ ቀለም የተነከሩ ከነትራዎችን የለበሱ ትላልቅ ጃኬቶችና አዲዳስ ያጠለቁ ወጣቶች በመርከቦቹ ስፍራ ባሉ ኮንቴነሮች ውስጥ ተሰባስበዋል። ዲጂዮም የቆዩ አፍሮቢት ሙዚቃዎችን ያጫውታል። ይህ የቆዩ ቃዎች የሚዘከሩበት የራት ግብዣ የተጀመረው በ23 ዓመት ወጣቶቹ ፕሪንስ ኩዌስትና በጀምስ ኤደም ዶዳርቲ ነው። ሁለቱ ወጣቶች በአንድ ዓላማ የተጣመሩ ሲሆን እኩዮቻቸው የቆዩ ልብሶችን እንዲገዙ በማበረታታት ፈጣን ሆነውን የዓለም የፋሽን ኢንዱስትሪ እየተገዳደሩ ነው። ፕሪንስ ኩዌስት:
We all know recycling helps the environment. If
የቆዩ ልብሶችን የምትለብስ ከሆነ አዲስ ልብስ የሚመረትበትን ጥሬ ዕቃ እየተጠቀምን ስላልሆነ አካባቢያችንን እየተንከባከብን ነው ማለት ነው።
ኩዌስት ይህንን የሚለው ፒቲ ቪንቴጅ ሾፕ በተሰኘው የእሱና የዳርቲ የኦንላይን ሱቅ ፊት ሆኖ ነው። ፕሪንስ በድጋሚ:
When I come and I see people ask what I
have. ሐሳቡ ሁሉም ሰው የድሮ ዕቃዎችን እንዲገበያይ ነው። ምክንያቱ ደግሞ ሰዎች የተገለገሉባቸው ዕቃዎች ደረጃና ክብር የሌላቸው ብቻ አይደሉም። የድሮ ዕቃዎችን መግዛት ነገሮችን መልሶ በጥቅም ላይ ለማዋል ይረዳል።
ጋና በየሳምንቱ ከቻይናና ከምዕራብ ዓለም 15 ሚሊዮን ዕቃዎችን በጅምላ ትቀበላለች። እነዚህ ዕቃዎች በውድ ዋጋ የሚገዙ ቢሆንም ጥራታቸው ግን አጠራጣሪ ነው። ከዚህ ውስጥም 40% የሚሆነው የከተማ ቆሻሻ እንደሚሆን ተቀማጭነቱን በዩናይትድ ስቴትስ ያደረገ ተቋም አስታውቋል። አብዛኛው አዲስም ሆነ ያረጀ ዕቃ በአክራ በሚገኘው በአፍሪካ ግዙፍ በሆነው የጨርቃጨርቅ ፋብሪካ በኩል ያልፋል። ካናማንቶ የተሰኘው ይኸው ፋብሪካ ልብሶቹን እንደየጥራት ደረጃቸው እየለየ አሽጎ ይሸጣል። አብዛኞቹን የሳምንት ቀናትም ፕሪንስና ዳርቲ በካንታማንቶ ሀገር ውስጥ ከገቡና ጥራት ካላቸው ልብሶች ውስጥ መርጠው በድረገጽና በኢንስታግራም ገጾቻቸው ላይ ለመሸጥ እዚህ ተቋም ፊት ለፊት በሌሊት ይሰበሰባሉ። እነሱ ጋና ውስጥ ብቻ ሳይሆን በዓለም ዙሪያ ላሉ ተከታዮቻቸውም ነው የሚሸጡት። በድጋሚ በጥቅም ላይ የሚውል ልብስን መገበያየት የፋሽን ኢንዱስትሪው በአካባቢ ላይ የሚያደርሰውን ተጽዕኖ ለመቀነስ ብቻ ሳይሆን ደንበኞቻቸው ከዘመኑ ለየት ያለ የአለባበስ ዘይቤ እንዲኖራቸው እንደሚያደርግም ያምናሉ። መልእክታቸው ግልጽ ነው። በድጋሚ በጥቅም ላይ የሚውሉ ልብሶችን በመጠቀም ለውጥ እናምጣ ይላሉ። ማይራ ዳቪስ ከዝግጅት ውጪ ያገኘናት ወጣት ናት።
Remove the whole notion of you wear vintage only when you're poor.
የድሮ አሊያም ሰልባጅ ልብሶችን የምትለብሰው ድሃ ስለሆንክ አሊያም ገንዘብ ስለሌለህ ነው የሚለውን አስተሳሰብ ማስወገድ ያስፈልጋል።
ማይራ አክላም እንዴት ትላለች?
It's been here for years. It's just
አመታት ሆኖታል። ከሚገባው በላይ ያለ ተጨማሪ ማምረት ለምን አስፈለገ?
የጋና ወደቦች ከምዕራብ ዓለም በሚመጡ የልብስ ክምሮች ተጨናንቀዋል። ይሁን እንጂ የድሮ ልብሶች የመልበስ አነሳሽ የሆኑት ወጣቶች እኩዮቻቸው የቆዩ ልብሶችን ደግሞ እንዲለብሱ ሱ በጽናት እያበረታቱ ይገኛሉ። ፕሪንስ ኩዌስት በድጋሚ:
We are trying to connect the vintage community, the sellers, the thrifts.
ሁላችንም ማቀኛ ከሆን ነገሮችን መልሶ በጥቅም ላይ መዋል አካባቢን እንደሚጠቅም እናውቃለን። አዲስ ልብሶች ሳይሆኑ የቆዩ ልብሶችን ለመልበስ ከመረጥክ በዚህ መንገድ ድጋሚ ልብስ ለማምረት የምንጠቀምበትን ጥሬ ዕቃ እንዲቆይ በማድረግ አካባቢህን እያገዝክ ነው ማለት ነው።
እንዚህ መስተናዶ አጋር መስራች ሆኖ ጀምስ አይደምም የሚጨምረዋለው።
Okay, so basically the idea of everything right now is just to inspire everybody.
ሐሳባችን አሁን ሁሉም ሰው የቆዩ ልብሶችን እንዲገበያይ በማድረግ የቆዩ ልብሶች ክብር የላቸውም የሚለውን አስተሳሰብ ለመለወጥ ነው። ሰዎች የቆዩና ጥንታዊ ነገሮችን መገበያየታቸው ዕቃዎችን መልሶ ለጥቅም ለማዋል አስፈላጊ ነው።
ፕሪንስ ኩዌስት ታዲያ ልብሶቹን ለማግኘት እንዴት እንደሚታገሉ ያስረዳል።
እኔ መጥቼ እኔ የምሸጠውን ሰዎች ሲሸጡ ሳይ በጣም ፈራው። ብቻ ላውቅም አርፍጄም ስለመጣ ይሆናል። ዘግቼ ስመጣና ነገሮችን ስመለከት አንዳንዴ ተስፋ ያስቆርጥኛል። ምክንያቱም እነሱም ሆነ እኔ ተመሳሳይ ነገር እየፈለግን መሆኑን አውቃለሁ። ይገባሃል አይደል? ስለዚህ እዚህ ቦታ መጥቼ ተስፋ ላለመቁረጥ በቶሎ ቀድሜ መገኘት አለብኝ።
ፕሪንስ ከዚህ በተጨማሪም የንግድ ትስስርን ለመፍጠር እየጣርን ነው ይላል።
በቪንቴጅ ኮሚኒቲ ደስተለሽ
በድረገጾች ላይ የቆዩ ቃዎችን ከሚሸጡ ማህበረሰቦች ጋር እቃቸውን በአካል ይዘው መጥተው እንዲያሳዩ ግንኙነት ለመመስረት እየጣርን እንገኛለን። ከስልካቸው ወጣ ብለው በቀጥታ ከሚገዟቸው ማህበረሰቦች ጋር እንዲገናኙ እድሉን ፈጥረናል።
ማይራ ዳቪስ በዚህ ጉዳይ ላይ የምትለው አላት።
Remove the whole notion of is you wear vintage only.
ደሃስ ተሆን ብቻ የቆየ ልብስ የተለበሰ ልብስ ትለብሳለህ የሚለውን ነገር መተው፣ ጉቺ ተሰኘውን ልብስ የምትለብሰው ጉቺ ስለሆነ ብቻ ከሆነ ይሄ አላዋቂ ያስመስልሃል። ማህበረሰቡን የማይበክል ልብስ መግዛት ይቻላል እኮ ለአመታት እዚህ ቆይቷል ገዝቶ መልበስም ይቻላል።
ጋቢና ቪኦኤ ጋር ናችሁ። ጋቢና ቪኦኤ ከአሜሪካ ድምጽ ወደ እናንተ ከሰኞ እስከ እሁድ ድረስ በቀጥታ የሚተላለፍ ወጣቶች ላይ የሚያተኩር መርሃ ግብር ነው። በዝግጅቶቻችን ላይ ማናቸውም ማስተያየቶች ቢኖራችሁ የተለያዩ የማህበራዊ መገናኛ አውታሮች አሉን፣ አድራሻዎች አሉን። በዋናነት በፌስቡክ አት ቪኦኤ አማሪክ ላይ አስተያየታችሁ ልትልኩልን ትችላላችሁ። በነገራችን ላይ ጋቢና ቪኦኤ በሳምንት ሁለት ቀን ከወጣቶች ጋር የሚያደርገው የተለያየ ውይይት አለ። በዚህ የውይይት ሰዓት ላይ ቢካተት ብንነጋገርባቸው የምትሏቸው ጉዳዮች ካሉ እንዲሁ በቀደም ብዬ በጠቀስኩላችሁ አድራሻ በኩል ብታደርሱን ወደ እናንተ መልሰን የእናንተን ሀሳብ እንዲሁም ደግሞ የሌሎችም ሀሳብ ተካቶ እንዲቀርብ እናደርጋለን። በነገው ዕለት እዚህ ዩናይትድ ስቴትስ ውስጥ ከሚኖረው የኢትዮጵያ ማህበረሰብ ጋር የተወከሉ ቁጭ ሰዎች ጋር የተለያዩ ጉዳዮችን እያነሳን እንነጋገራለን። በወጣቶች ጤና፣ ፖለቲካ፣ እንዲሁም የንግድ ፈጠራ እንዲሁም በሌሎች ጉዳዮች ላይ ደግሞ ሐሳብ አለኝ የእናንተን እድል ማግኘት አለብኝ የምትሉም ካላችሁ ስልካችሁን ላኩልን፣ እናንተ ጋር እንነጋገራለን። ሐሳባችሁ እንዲደመጥ እይታችሁም ለሌሎች እንዲጋራ እናደርጋለን። አሁን ጥቂት ደቂቃዎች አሉን። አጠር ያለ ሙዚቃ ሰምተን እንመለሳለን። ከጣቢያው የአሜሪካ ድምፅ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።